የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ጽዮን ግርማ ነኝ። ለዛሬ ሐሙስ ታህሳስ 25 2011 ዓ.ም ምሽት የመረጥናቸውን ዝግጅቶች ይዤ አብራችሁ ቆያለሁ። በሐረሪ ክልል የግለሰቦች ኮንዶሚኒየም ቤቶች ተሰብረው ባልታወቁ ሰዎች መወሰዳቸውን ባለቤቶቻቸው ተናገሩ።
በዛ ሀገር መሽራ ላይ ያደስን ያለነው ማለት ጂፕሰም ፊኒሺንግ ስራዎችን እየሰራን ባለንበት ወቅት ያው ማታ ዘግተን ነው የምንሄደው፣ ቀን ነው መተን የምናሰራው። በዚህ ባለንበት ሁኔታ በሩን ሰብረው መስታወት ሰብረውብን ውስጡ ገብተው እየኖሩ ነው ያሉት።
በሙሉ ዘገባ እንመለስበታለን። የአቶ ንጉሱ ጥላሁን በጠቅላይ ሚኒስትር ጽህፈት ቤት ኃላፊ ሆነው መሾም የቢለኔ ስዩም መነሳትን አያሳዩም ሲሉ የጠቅላይ ሚኒስትር ምንጮች አስታውቀዋል። የዚህም ዘገባ ዝርዝር ይኖረናል፣ እንመለስበታለን። ወደ ደቡብና ኦሮሚያ ክልል ተጉዘንም ዘገባዎችን እናስደምጣችኋለን። የሙዚቃ ምርጫም አለን። ከሀቢና ቪኦኤ አብራችሁን ቆዩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን ተመልሼ መጥቻለሁኝ። በነቀምቴ ግንቢና ሆሮ ጉድሩ ወለጋ ሰዎች በኮማንድ ፖስት ቁጥጥር ስር እየዋሉ መሆኑ ተገለጸ። ቁጥጥር ስር የዋሉ ግለሰቦች ቤተሰቦች እንደሚሉት ከሆነ ከቁጥጥር ስር የዋሉት ከኦነግ ጋር ተያያዥነት አላቸው ተብለው በመጠርጠሩ ነው። የአካባቢው ኮማንድ ፖስት በበኩሉ ከአባ ቶርቤ ውጪ ማንንም አልያዝንም ሲል ምላሽ ሰጥቷል። ከዜና በኋላ በሚኖረን ጊዜ ይዘን እንመለሳለን። በሐረሪ ክልል የሚገኙ ኮንዶሚኒየም ቤቶች ባለቤቶች ቤቶቻቸው እየተሰበሩ ባልታወቁ ሰዎች መወሰዳቸውን ተናገሩ። ቅድሚያ ገንዘብ ከፍለው ቁልፋቸውን የተረከቧቸውንና የውስጥ ግንባታ እያከናወኑ ያሉባቸው ቤቶች እየተሰበሩ የማያውቋቸው ሰዎች መኖሪያ መሆኑን በመግለጽ አቤቱታ እያሰሙ ነው። የክልሉ ቤቶች ልማት ቢሮ በበኩሉ ለደንበኞቹ ያስተላለፋቸው ቤቶች ባልታወቁ ሰዎች መወሰዳቸውን ገልጾ ለመምህራን እየተገነቡ ያሉን ቤቶች ተሰብረው በማይታወቁ ሰዎች ተወስደዋል ብሏል። በዚህ ሁኔታም 90 የሚደርሱ ቤቶች ማንነታቸው ያልታወቁ ሰዎች መወሰዳቸውን አረጋግጧል። ፖሊስ ቅሬታው እንደደረሰውና እያጣራ መሆኑንም ተናግሯል። ናይጄሪያ በቅርቡ ፕሬዝዳንታዊ ምርጫ ታካሂዳለች። በዚህ ምርጫ የመላው ተራማጅ ኃይሎች ፓርቲው ፕሬዝዳንት ሙሐመድ ቡሃሪ በቀላሉ የማይጋምቱ ብርቱ ተፎካካሪዎች እንደሚገጥሟቸው ከወዲሁ የተገመተ ቢሆንም ቡሃሪን ለመጣል ብቃት ያላቸው የህዝባዊ ዲሞክራቲክ ፓርቲ እጩ አቲኩ አብዱ ባከር እንደሆኑ እየተነገረ ነው። ለናይጄሪያውያን ትልቁ ነገር ለአመታት ጥቃት እየፈጸመ ያለው የነውጠኛው ቦኮ ሀራም መወገድ በመሆኑ የሴኩሪቲ ማለትም የደህንነትና የጸጥታ ጉዳይ እንደሆነ፣ በዚህ ረገድም ጥሩ የሰራ የማሸነፍ እድል እንደሚኖረው እየተገመተ ነው። ሌላው አሳሳቢ ጉዳይ በአርሶ አደሮችና በባህላዊ ከብት አርቢዎች መካከል ያለው ልዩነትና አለመግባባት ሲሆን ይህም ነጥብ ለናይጄሪያውያን ድምጽ ሰጪዎች ትልቅ ቦታ እንዳለው ታውቋል። ዲሞክራቶች ምክር ቤቱን በአብላጫ ድምጽ የሚመሩት አዲስ ኮንግረስ ዛሬ ሐሙስ ይጀምራል። ሪፐብሊካኖች ዋይት ሀውስን የመወሰኛውንና የተወካዮቹ ምክር ቤት ላለፉት 2 ዓመታት በአብላጫ ድምጽ ይመሩ የነበረው ሁኔታ ይቀየርና ዲሞክራቶች በዛሬው ዕለት የበላይነቱን ይይዛሉ ማለት ነው። ይህም የሆነው ባለፈው ህዳር የተካሄደው የአመቱ አማካኝ ዘመን ምርጫ መሰረት ዲሞክራቶች አብላጫ በማግኘታቸው መሆኑ ይታወቃል። በዚያ ምርጫ ዲሞክራቶች ከ435 የምክር ቤቱ መቀመጫዎች 235ቱን ማግኘታቸው አይዘነጋም። በዚህ መሰረት የካሊፎርኒያ ዲሞክራት ናንሲ ፔሎሲ አፈ ጉባኤነቱን ይረከባሉ። ፔሎሲም እንደ አውሮፓውያን አቆጣጠር ከ2007 እስከ 2011 ይህን ስልጣን ይዘው እንደነበር ይታወቃል። በመጨረሻም የሰሜን ኮሪያው መሪ ኪም ጆንግ ዩን በአመታዊ አዲስ አመት መልእክታቸው የዘመኑ የሰላምና ብልጽግና እንዲሆን ተመኝተው ከደቡብ ኮሪያ ጋር የተሻለ ግንኙነት እንደሚኖርም አስታውቀዋል። አንዳንድ የሰሜን ኮሪያ ነዋሪዎች ባለፈው 2018 ያልተሳካው ከደቡብ ኮሪያ ጎን ጋር እንዲኖር የሚመኙትን ግንኙነት ፕሬዚዳንቱ እውን አያድርጉትም ብለው ምኞታቸውን ገልጸዋል። አድማጮች፣ ለሰዓቱ ያዝኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፈው የጋቢና ቪኦኤ ጉዟችን ነው። ወደ ቀዳሚው ዘገባችን እናልፋለን። በሐረሪ ክልል የሚገኙ የኮንዶሚኒየም ቤት ባለቤቶች ቤቶቻቸው እየተሰበሩ ባልታወቁ ሰዎች መወሰዳቸውን ተናገሩ። ቅድሚያ ገንዘብ ከፍለው ቁልፋቸውን የተረከቧቸውና የውስጥ ግንባታ ያከናወኑ ያሉባቸው ቤቶች እየተሰበሩ የማያውቋቸው ሰዎች መኖሪያ መሆኑን በመግለጽ አቤቱታ ያሰሙ ነው። የክልሉ ቤቶች ልማት ቢሮ በበኩሉ ለደንበኞቹ ያስተላለፋቸው ቤቶች ባልታወቁ ሰዎች መወሰዳቸውን ገልጾ ለመምህራን እየተገነቡ ያሉን ቤቶች ተሰብረው በማይታወቁ ሰዎች ተወስደዋል ብለዋል። በዚህም ሁኔታ 90 የሚደርሱ ቤቶች ማንነታቸው ያልታወቁ ሰዎች መወሰዳቸውን አረጋግጧል። ፖሊስ ቅሬታው እንደደረሰውና እያጣራ መሆኑን ተናግሯል። አዲስ ቸኮል ዝርዝሩን ይዟል።
በሐረር ከተማ ሐኪም ወረዳ ገርመሽራ በተባለ የመኖሪያ ሰፈር ከተገነቡ 600 ኮንዶሚኒየም ቤቶች ውስጥ ባለቤቶቻቸው መኖሪያ አልጀመሩባቸውና በውስጥ ግንባታ ላይ የሚገኙ 30 የሚደርሱ ኮንዶሚኒየም ቤቶች በር ተሰብሮ ማንነታቸው ያልታወቁ ሰዎች መኖር እንደጀመሩባቸው የቤቶቹ ባለቤቶች ለአሜሪካ ድምጽ ተናግረዋል። ቤቶቹ የተወሰዱባቸው ሰዎች በአንድ ላይ ሆነው አቤቱታ በማቅረብ ላይ መሆናቸውን ገልጸዋል። ከነዚህ ውስጥ የቤት ባለቤትነት ማረጋገጫ ሰነዳቸው ካሳዩም በኋላ ስማቸውን ብንጠቅስ ችግር ሊገጥማቸው እንደሚችል በመስጋት ስማቸው እንዳይጠቀስ የጠየቁን ግለሰብ ተጣጥረው ባገኙት ገንዘብ የገዙት ቤት በማያውቋቸው ሰዎች መወሰዱን ለቪኦኤ ተናግረዋል።
እዛ ሀገር መሽራ ላይ እያደስን ያለ ነው ማለት ጅፕሰን ፊኒሽንግ ስራዎችን እየሰራን ባለንበት ወቅት ያው ማታ ዘግተን ነው የምንሄደው፣ ቀን ነው መተን የምናሰራው። በዚህ ባለንበት ሁኔታ በሩ ሰብረው መስታወት ሰብረውብን ውስጡ ገብተው እየኖሩ ነው ያሉት።
ባለቤቶቹ እንደሚናገሩት ቤቶቹ መውሰድ የተጀመረው ታህሳስ 5 ምሽት ነው። ማንነታቸው ያልታወቁ ወጣቶች የሁሉንም የኮንዶሚኒየም ቤቶች በር በማንኳኳት ነዋሪ ያለባቸውና የሌለባቸውን ከለዩ በኋላ በማግስቱ ነዋሪ የሌለባቸውን ቤቶች በር እየሰበሩ ያልታወቁ ነዋሪዎች ገብተው መኖር መጀመራቸውን ቅሬታ አቅራቢዎቹ ይገልጻሉ። ቤቶቻቸው እንዲለቁላቸው ሲጠይቁም ቤቶቹ ነጻ ናቸው ተብለን ከፍለንባቸው ነው የተረከብናቸው የሚል ምላሽ እንደሰጧቸው ይገልጻሉ። ገንዘብ ተቀብለው ለአዲስ ገቢዎቹ ቤቶቹን አስረክበዋል የተባሉ ሰዎች ማንነት ግን ማወቅ እንዳልቻሉ ነው የሚናገሩት። የኮንዶሚኒየም ቤቶችን ገንብቶ ለነዋሪዎች የሚያስተላልፈው የቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲ ስራ አስኪያጅ አቶ ኢሊ አብዱራሂም በበኩላቸው ከኮንዶሚኒየም ባለቤቶች ባሻገር ኤጀንሲያቸው እየገነባቸው የነበሩ ለመምህራን ሊተላለፉ የታሰቡ 60 ኮንዶሚኒየም ቤቶችም ተሰብረው ማንነታቸው ያልታወቁ ነዋሪዎች እየኖሩባቸው ነው ብለዋል።
በቅርብ ጊዜ ወዲህ ከጸጥታ መታወቂያ በተያያዘ እዛ አካባቢ በተለይ ምሽት ላይ ቤት እየሰበሩ ማንነታቸው የማይታወቁ ግለሰቦች ከየት እንደመጡ የማይታወቁ ግለሰቦች ቤት እየተሰበሩ እንደሚገቡባቸው መተውኛ ጋር ቅሬታ እያቀረቡ ያሉ ሰዎች አሉ። እስካሁን ድረስም ጥቂት የማይባሉ ሰዎች እየመጡ ቅሬታቸውን እያቀረቡ ያሉበት ሁኔታ ነው ያለው። በእኛም በኩል ደግሞ ቅድም እንደነገርኩ 100 ቤት ካልናቸው ውስጥ 40ዎቹን አልተተላልፈን 60ዎቹ ግንባታቸውን ሙሉ በሙሉ ተጠናቀው ለኮንትራክተሩ ያላስረከበበት ሁኔታ ነበረ። እነሱም ተሰብረውብን የገቡበት ሁኔታ ነበሩ። እነሱ ቤቶችም ከሁለት ወር በፊት ለመምህራን በእጣ የተላለፈበትና መምህራን እዛ አካባቢ ከፍተኛ የነበረባቸውን የቤት ችግር ይፈታላቸዋል ብለን ያሰብንበት ሁኔታ ነበረ። እነዛን ቤቶች 60 ቤቶች ተሰብረው ገብተውበት ነው ያሉት።
የኮንዶሚኒየም ቤቶች ለባለድሎች የሚተላለፉት በር መቅጠምና ጅብሰም ወይም ቀለም መቀባትን የመሳሰሉ የማጠናቀቂያ ስራቸው ሳይሰራ ነው። ውስን አቅም ያላቸው አንዳንድ ባለድሎችን ቤቱን ለገዙበት በየወሩ ከባንክ ከሚከፍሉት ክፍያ ባሻገር የቤት የማጠናቀቂያ ስራ የሚፈልገውን ገንዘብ በአንድ ማሟላት አይችሉም። በዚህ ምክንያት የተረከቧቸውን ቤቶች ቶሎ አጠናቀው መኖር እንዳልጀመሩ የሚናገሩት የቤቶቹ ዋጋ ከ191,000 እስከ 260,000 ድረስ ነው። ባለድሎቹ በመነሻነት ከ28,000 እስከ 12,000 ብር ከከፈሉ በኋላ በየወሩ ከደሞዛቸው ወይም ወራዊ ገቢያቸው ላይ ገንዘብ እየተቆረጠ ለባንክ ገቢ ያደርጋሉ። በአሁኑ ሰዓትም አብዛኞቹ ድለኞች ከ100,000 ብር በላይ የኮንዶሚኒየም ዕዳ መክፈላቸውን ይናገራሉ። በየወሩ ይህን እየከፈሉ በአማካይ ከ50,000 ብር ያላነሰ ወጪ የሚጠይቀውን የቤት በርና መስኮት የመቅጠምና ሌሎች የማጠናቀቂያ ስራዎችን በተደራቢነት ለመስራት አቅም የሌላቸው በርካቶች ናቸው። ቤቶቻቸው ተሰብረው የተወሰዱባቸው አብዛኞቹ ባለድሎችም እነኚህ ናቸው። የቤቶቻቸውን ግንባታ አጠናቀው ለሶስተኛ ወገን ያከራዩ የነበሩና ተከራይ የለቀቃቸው ቤቶችም መወሰዳቸውን ነዋሪዎች ይናገራሉ። የቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲ ስራ አስኪያጅ አቶ ኢሊ አብዱራሂም
አሁን እየተሰበረ ያለው ኢቭን ፊኒሺንግ እኛ ግንባታ ያው ስታንዳርድ ያለው ኮንዶሚኒየም የሚተላለፍበት ሙሉ በሙሉ ቀለም ተቀብቶ አይደለም እኛ የምናስተላልፈው። ለኑሮ ምቹ አድርገን ቀሪም ባለቤቱ ራሱ ግንብቶ የሚያስተላልፍበት ይሄ ከረጅም ጊዜ እየተሰራበት ያለና ሁሉም ሀረር ላይ ያሉ ኮንዶሚኒየሞች በዛ መልኩ ነው የተላለፉት። ሌላ ቦታም አዲስ አበባ ላይም እየተደረገ ባለው ስታንዳርድ መሰረት የፊኒሽንግ ስራውን ራሱ ባለቤትየው በሚፈልገው ምርጫ ቀለሙን በሚፈልገው የጂፕሰም ስራን ከፈለገ ብርም ራስ አቅም በሚፈቅደው መሰረት ቤቶቹን እንዲያጠናቀቅ የማጠናቀቅ ስራዎች ለባለቤቱ የሚተውበት ሁኔታ ነው ያለው። አንዳንዶቹ በአቅም ምክንያት ቤታቸውን ቶሎ አጠናቀው ያልገቡበት ሁኔታ ይኖራል። አንዳንዶቹ ደግሞ በግል ችግር ምክንያት በህግ የተያዙ ኬዞች ከተዳር ጋር ተያዙ ሊሆን ይችላል። ኢቭን የሞቱ ግለሰቦችም እንዳሉ መረጃዎች አሉ።
የኮንዶሚኒየም ባለቤቶችና የቤቶች ልማት ላይ መንግስት ኮንስትራክሽን ኤጀንሲ ድርጊቱን ለፖሊስ አሳውቆ ምላሽ እየተጠባበቁ መሆናቸውን ተናግረዋል። የክልሉ ፖሊስ በጉዳዩ ላይ ምላሻቸው እንዲሰጡን ያደረግነው ተደጋጋሚ ጥረት አልተሳካም። የሐረሪ ክልል በሐረሪ ብሔራዊ ሊግ ወይም ሀብሊ እና በኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ጥምረት የሚተዳደር ሲሆን ክልሉ በርካታ ቅሬታዎች የሚቀርቡበት ነው። ሀብሊ ከወር በፊት የክልሉን ርዕሰ መስተዳድር የቀየረ ሲሆን ኦዴፓ ደግሞ የክልሉ ምክትል ርዕሰ መስተዳድርና የፍትህና ጸጥታ ቢሮ ኃላፊን ጨምሮ ቁልፍ አመራሮችን ከሁለት ዓመት በፊት ተቀየሯል። አሁን የክልሉ ነዋሪዎች እነኚህ የተቀየሩ አዳዲስ አመራሮች ለውጥ ያመጡ ከሆነ እየተጠባበቁ መሆናቸውን ይናገራሉ። አዲሱ የፍትህና ጸጥታ ቢሮ ኃላፊ አቶ አህመድ ዩሱፍም አስተዳደራቸው በአጠቃላይ የክልሉ ነዋሪዎችን ቅሬታ ያጠና እንደሆነና በቅርቡ ተጨባጭ ስራዎችን ሰርተው ለውጥ እንደሚያመጡ፣ አሁን ግን ከአዲስነታቸው አንጻር ዝርዝር አስተያየት መስጠት እንደማይችሉ ተናግረዋል። ለአሜሪካ ድምጽ ሬዲዮ ለተጠናቀረው ዘገባ አዲስ ቸኮል ሐረር።
አዲስን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የኢፌድሪ የሰላም ሚኒስቴር በሐዋሳ ከተማ በነበረው የክልሉ ወጣቶች የሰላምና ሀገር ግንባታ ኮንፈረንስ ላይ ልዩነቶችንና ብዙሃነትን ስለማስተናገድ ሰላማችንን እያጣን ነው አሉ። የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደህድን የህዝቦችን ጥቅም የሚያስከብርበት ቁመና ላይ ይደርሳል እንጂ እንደሚባለው አይፈርስም ብለዋል። ድርጅቱ ያደረጃጀትና የማንነት ጥያቄዎችን ህዝቦች ተወያይተው ስለራሳቸው እንዲወስኑ ያመቻቻል እንጂ ያለ ህዝብ ፍላጎት ውሳኔ እንደማያስተላልፍም ተናግረዋል። የክልሉ ርዕሰ መስተዳድር በበኩላቸው በክልሉ ዘላቂ ሰላም ለማረጋገጥ የዲሞክራሲ ባህል ማሳደግና ፍትሃዊ ተጠቃሚነትን ማረጋገጥ ያስፈልጋል ብለዋል። የወጣቱን ጥያቄ በማፈን የተለያዩ አስተሳሰቦችን እንዲራመዱ ማድረግ የትም እንደማያደርሰን ካለፈው ጉዟችን አረጋግጠናል ብለዋል። ከክልሉ የተውጣጡ ወጣቶች በሰላምና ሀገር ግንባታ ሂደት ዙሪያ ትላንትናና ከትላንት በስቲያ በሐዋሳ ከተማ የመከሩበት ዝግጅት እንደነበረ እዛው የሚገኘው ዘጋቢያችን ዮናታን ዘብዲዮስ በተከታዩ ዘገባ አጠናቅሮታል።
ከክልሉ የተለያዩ አካባቢዎች የተውጣጡ ወጣቶች በሰላምና አገር ግንባታ ሂደት ዙሪያ በሐዋሳ ከተማ መክረዋል። በዚህ ጉባኤም ወጣቶች አገሪቱና ክልሉን የተመለከቱ ውይይት በቡድንና በውል አድርገዋል። የውይይቱ ማጠንጠኛም በሰላምና በአገር ግንባታ ሂደት ውስጥ የወጣቶች ሚና ምንድነው የሚል ነበር። ከውይይቱ በኋላም ወጣቶች በማጠቃለያ መርሃ ግብሩ ላይ በቡድን የተወያዩባቸውን ጉዳዮች ሪፖርት በጽሑፍ አቅርበዋል። በሪፖርታቸውም የተለያዩ ጥያቄዎችንም ለሰላም ሚኒስትር ለወይዘሮ መፈሪያት ካሜልና ለክልሉ ርዕሰ መስተዳድር ለአቶ ሚሊዮን ማቶስ አቅርበዋል። የክልሉ ርዕሰ መስተዳድር አቶ ሚሊዮን ማቶስ በክልሉ ዘላቂ ሰላም ለማረጋገጥ ሲባል እኩል ተጠቃሚነት ይረጋገጣል ብለዋል።
የምንፈልገው ሰላም በራሱ የሚረጋገጥ አይደለም። በዴሞክራሲያችን ላይ ጥገኛ መሆኑን የማይቀር ነው። በልማት ፍጥነታችንና በልማት ፍትሃዊ ግጭታችን ላይ ጥገኛ መሆኑ ስለማይቀር ሰላማችን ከዚህ አንጻር ለሰላማችን ያለውን ፋይዳ በሚገባ በመገንዘብ ልማታችንን በዚህ ደረጃ ማጎልበት የሚገባ ነው። ይሄ ወጣቱን በብቃት በማሳተፍ ጭምር ሊፈጠር የሚችል ነው። ብዙ ጊዜ ይህን በምናነሳበት ጊዜ የትኛውም አስተሳሰብና ጥያቄ ሰላማዊ በሆነ መልኩ በሰለጠነ መልኩ የመነሳት መብቱን ደግሞ ማክበር ይገባናል ማለት ነው። ጥያቄዎችን በማፈን አስተሳሰቦችን በማፈን የትም መድረስ እንደማንችል የባለፈው ጉዟችን አረጋግጧል።
ደሄደን አገራዊ ለውጥን አልተቀበለውም ለተባለው ጥያቄም ለውጥ ራሱ ምንድን ነው ስሉ ጥያቄን በጥያቄ መልሷል። የአርማና የስም ለውጥ እንጂ የፕሮግራም ለውጥ ያደረገ የኢህአዴግ ድርጅት የለም ነው ያሉትም።
አገራዊ ለውጥን በመመለከት ስራከር ያስፈልጋል ይችላል። በድፍኑ ለውጥ የሚባል ነገር ብቻ ነው። ስለዚህ ደግሞ በውስጡም አገራዊ ለውጡ ከሀገሪቱ ህዝቦች ፍላጎት አንጻር ለውጥ መምጣት አለበት የሚል በድርጅት ደረጃ አቋም ይዘው
በቴሌቪዥን ቀርቦ የሰጡት መግለጫ ዜጎች በከተማ ውስጥ በነጻነት እንዳይንቀሳቀሱ አድርጓል በማለት ለተነሳላቸው ሀሳብም አቶ ሚሊዮን ይህንን ብለዋል።
በግልጽ ለማንሳት የሚፈልገው የሰጡት መግለጫ በነጻነት መንቀሳቀስን የሚያግድ ነው የሚል ሀሳብ ነው። ድርጅቱ የወሰናቸውን የያዛቸውን በድርጅቱ ጉባኤ ላይ የተያዙ አቋሞችን ነው ለማብራራት የሞከርኩት።
የፌዴራል የሰላም ሚኒስትር ወይዘሮ መፈሪያት ካሚል ሐዋሳ ከተማ በነበረው በዚህ የክልሉ ወጣቶች የሰላምና የአገር ግንባታ ኮንፈረንስ ላይ በሰላም ጉዳይ ዙሪያ ከወጣቶች ጋር መነጋገር ያስፈለገበትን ዓላማ ገልጸዋል።
ወጣትነት ውስጥ ያለውን ጉልበት አላግባብ ለመጠቀም በሚያደርገው ጥረት የመጨረሻ ተጎጂ ወጣት ነው። በአግባቡ ደግሞ የሚደረግ ጥረት የመጀመሪያ ተጠቃሚ የሚያደርገው ወጣቱ ነው። ማረጋገጥ የምንፈልገው የመጀመሪያውን እንጂ የመጨረሻውን አይደለም።
ወይዘሮ መፈሪያት በዚህ ወቅት ተፈጥሮን ስለምን የሚረብሽ ሰላማችን አጥላሉ ያሉትም ተፈጥሮ ብሎ የገለጹት የሰዎችን ያፈታተር ልዩነትና ብዛነትን ያካትታል። ስለዚህ ማሉ የሰላም ሚኒስትሯ ስለዚህ መኮነን ያለበት ብዛነትን ዓለም አስተናገድ እንጂ ብዛነት አይደለም።
ምድር ወይም ዓለም ልሙት ጽፎን ቢባል ሁሉም ሰው መልኩ ጥቁር፣ ሁሉም ሰው መልኩ ቀይ፣ የሁሉ ሰው ድምጽ በጣም ወፍራም ቢሆን መደማመጥ ይቻላል? አይቻልም። እያንዳንዱ ነገር የራሱ ኮንትራስት አለ። እነዚህ ዓለም ምክንያት የሆኑ አይደሉም። አንድ አይነት ወጥ የሚባል ብሔረሰብ እንዳይኖር በመሃል ምን አለ? ጎሳ ጎሳ አይደለም ችግሩ፣ ጎሰኝነት ሲኖር ነው ችግር የሚሆነው። እኔ አንድ ማሟያ ነኝ ብሎ ከማሰብ ይልቅ ከኔ ወዲያ ላሳር ማለት ሲጀምር ነው ችግር የሚሆነው።
ሰላም ከሁሉም ግለሰቦች የሚጠበቅ እንደሆነ ተናግረው አካላዊና መዋቅራዊ ግጭቶች መኖራቸውን ገልጸው ለይትን ማስቆም አለብን ብለዋል። አስተዳደራዊ ጉዳዮችን በተመለከተም ህዝቡ ራሱ እንዲወስን ማድረግ አለብን ነው ያሉትም። የመንግስት ኃላፊነትም ጉዳዮችን ለህዝብ ማቅረብ ብቻ እንደሆነ ገልጿል። ወይዘሮ ሞፈሬት ሁላችንም የተመዘዘነው ከሉሲ ነው፣ ማናችንም ከማናችን መለያየት አይቻልም ሲሉም ተደምጧል። ፍሬያችን እንጂ ዘራችን አንድ ነው ብሏል።
አንዳችን ያለ አንዳችን አናምርም፣ አንዳችን ያለ አንዳችን ሙሉ አይደለንም። አንዳችንም አንዳችን ውስጥ ነው ያለነው። ማማንን ፈልጥቆ አውጥቶ ይችላል።
የወጣቶችን ተጠቃሚነት በተመለከተ ለተነሳ ጥያቄም ያለውን ክፍተት ፈትሽን እናስተካክላለን በማለት ተናግሯል። የሰላም ሚኒስትር ፍቅር ያስቀድም እንጂ የካሮትና ስቲክታክ ተከማለው ያሉት የሰላም ሚኒስትሯ ግን ፍቅር አሻፈረኝ ላለው የገብራይነትን የማስከበሩን ተግባር አጥናክረን እንቀጥላለን ነው ያሉትም። ታጥቀው ጥቃት የሚያደርሱ አካላትን መንግስት ያጸዳ መሆኑን ተናግረው ይቀጥላልም ብሏል።
ምንም በህዝብ የሚደረግ ድርድር የለም ማለት ማወቅ አለባቸው። አንዳንድ ቦታ ጊዜ ወሰደበት የራሱ ምክንያት ስላለው የደረሰው ጉዳት እንደተገለጸባለ
የደህደኔ ጣፈንታ መፍረስ ነው ተብሎ ለተነሳው ጥያቄ በድመትና በመንታ ወላድነት መስለው መልሷል። ወይዘሮ መፈያት
ድመት 9 ነፍስ አላት ይባላል። አንዱ ሞተ ሲባል አንዱ ይቀጥላል፣ አንዱ ሞተ ሲባል አንዱ ይቀጥላል። አትሞትም ድመት ቶሎ አትሞት። እንዴት ተፈጥሮ ካላደረሰው ካልሆነ በቀር ተደብድባ ተቀጥቃ ነፍስ አላት። ይሄንን በ9ኛው ነፍስ አገልግሎ እንደገና የህዝቦችን ጥቅም ሊያስጠብቅ በሚችል ቁመና ላይ ይሆናል እንጂ ይሄ ነበር። አሁን ያለንበትን ጊዜ ግን እንረዳው እንደ የመንታ እናት ነው። ሁሉም ህጻናት በአንድ ጊዜ ነው የሚጠይቋትን የሚጠይቁት። አሁን ደይደን ያለበት ሲትዌሽን የመንታ እናትነት ካልሆነ በቀር እናት ልጆቿን ተንከባክባ ስታሳድግ ሶስቱን አተታይ ተው ሲሆኑ ግን የርካታ ምንጭ ናቸው።
በሳችን የግረ ተቋጮ ክልል አቀፍ የሰላምና የአገር ግንባታ መድረክ በታችኛው መዋቅር ይቀጥላል ተብሎ ይጠበቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብጂዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። የአቶ ንጉሱ ጥላሁን በጠቅላይ ሚኒስትር ጽህፈት ቤት ኃላፊ ሆነው መሾም የቢለኔ ስዩም መነሳትን አያሳይም ሲሉ የጠቅላይ ሚኒስትር ምንጮች አስታውቀዋል። ጽህፈት ቤቱ እንደ አዲስ እየተደራጀ መሆኑን ያስታወሱት ምንጮች አቶ ንጉሱ ቢሾሙም ቢለኔና ምክትላቸው እንደዚሁም ሌሎች ባልደረቦቻቸው በያዙት ኃላፊነት ይቀጥላሉ ብለዋል። እስክንድር ፍሬው ተከታዩን አጠር ያለ ዘገባ ልኮልናል።
የቀድሞው የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ሆነው የተሾሙት ከትናንት በስቲያ በተጻፈ ደብዳቤ ነው። ይህንኑ ተከትሎም እስካሁን በቦታው ላይ እየሰሩ ያሉት ቢለኔ ስዩም ከኃላፊነት እንደተነሱ የሚገልጹ ዘገባዎች ተሰራጭተዋል። የጠቅላይ ሚኒስትር ጽህፈት ቤት ምንጮች ዛሬ ለአሜሪካ ድምጽ እንዳረጋገጡት ግን አቶ ንጉሱ ቢሾሙም ቢለኔና ባልደረቦቻቸውም በተለመደ ስራቸው ይቀጥላሉ። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪ እንደ አዲስ እየተደራጀ ያለ ክፍል መሆኑን ያስታወሱት ምንጮቹ ቢለኔ የፕሬስ ኃላፊ ሆነው ያገለገሉት በዚህ ሂደት ወቅት እንደሆነ አመልክተዋል። የአገሪቱ የውሳኔ ሰጪ አካል የሆነን ሰው በፕሬስ ኃላፊነት የመሾሙ ሐሳብም በዚሁ በማደራጀቱ ሂደት የመጣና ቢለኔ ራሳቸውም የደገፉት መሆኑን ምንጮቹ ጠቁመዋል። እናም አቶ ንጉሱ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ሆነው ይሰራሉ፣ ክፍሉንም ይመራሉ። ቢለኔ ስዩምም እስካሁን ሲሰሩ የቆዩትን ስራ ይቀጥላሉ ብለዋል ምንጮቹ። የስራ ማዕረጋቸው መጠሪያቸው ምን እንደሚሆን ግን አላመለከቱም። ቢለኔ ዛሬ በአገር ውስጥ የመገናኛ ብዙሃን የተጠቀሱት የውጭ ቋንቋዎችና የዲጂታል ክፍል ኃላፊ በሚል ነው። አዲሱ ተሿሚ አቶ ንጉሱ ጥላሁን ረዘም ላለ ጊዜ የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሆነው ሰርተዋል። በአሁኑ ሰዓት ደግሞ በምክትል ርዕሰ መስተዳድር ማዕረግ የባህልና ቱሪዝም ቢሮ ኃላፊ ሆነው እያገለገሉ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ኢትዮጵያ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተለዋጭ አባል ሆና በቆየችበት ወቅት ዘላቂ ወዳጆችን በማፍራት ረገድ ጉልህ ስራዎች መከናወናቸውን በተባበሩት መንግስታት ድርጅት የሀገሪቱ ቋሚ መልእክተኛ ገለጹ። የኢትዮጵያ ዲፕሎማሲያዊ አቋሞች ከበሬታ እንዳስገኙላትም ተናግረዋል። የሁለት አመቱ ቆይታ ፈተናም ጭምር እንደነበረበት ገልጸዋል። መለስካቸው አማሃ ዝርዝሩን ይዟል።
በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ ዛሬ ከቀትር በኋላ በውጭ ጉዳይ ሚኒስቴር በሰጡት ጋዜጣዊ መግለጫ ሀገሪቱ ባለፉት ሁለት ዓመታት በመንግስታቱ ድርጅት የጸጥታው ምክር ቤት ተለዋጭ አባልነቷ ባገኘቻቸው መልካም ውጤቶች ላይ አተኩረዋል። የተወሰኑ ተልእኮችን ለማሳካት በቅድ እንደተገባና በመርህ ላይ በተመሠረተ ሥራ ለማከናወን ቁርጠኝነት እንደነበር የተናገሩት አምባሳደር ታዬ ሀገሪቱ በእነዚህ ሁለት ዓመታት ምን አተረፈች ለሚለው ጥያቄ ምላሽ ለመስጠት ሰፋ ያለ ትንታኔ ሰጥተዋል። በአካባቢና በሀገራዊ ደረጃም መዝነውታል። በሀገር ደረጃ በተከናወኑ ዲፕሎማሲያዊ ተግባራት ኢትዮጵያ ዘላቂ ወዳጆችን አፍርታለች ብለዋል።
ሀገራችን በምታራምዳቸው ቅድም በጠቀስኳቸው መርሆች በመከተል በቆይታዋ ወቅት የወሰደቻቸው አቋሞች ያንጸባረቀቻቸው ጉዳዮች በሙሉ ዘላቂ ወዳጆችንና አጋሮችን በማፍራት ደረጃ በተለይም በዲፕሎማሲያዊ መስክ ገጽታዋን በማሳደግ ደረጃ ጉልህ ስራዎች ተከናውነዋል ለማለት ይቻላል።
በአምባሳደር ታዬ አገላለጽ ኢትዮጵያ በዚህ ዓለም አቀፍ መድረክ ተልእኮቿን የምታራምድባቸው መርሆች ከነባራዊ ሁኔታዎች ጋር የተዋደዱና የተገናዘቡ ናቸው ብለዋል። በመሆኑም ሀገሪቱ የወሰደቻቸው አቋሞችና ያንጸባረቀቻቸው አስተያየቶች ሚዛናዊ ነበሩ። ይህም ከዓለም አቀፉ ዲፕሎማሲያዊ ማህበረሰብ ለሀገሪቱ ተገቢው ከበሬታ እንዳሰጣት እምነታቸውን ገልጸዋል።
በዚህ ወቅት አገራት በተለይ በሚወስዷቸው አቋሞች እና በሚያንጸባርቋቸው ጉዳዮች ሁሉ የሚመዘኑባቸውን እርምጃዎች ይወስዳሉ። ስለሆነም እነዚህ ምዘናዎች በዓለም አቀፍ ደረጃ ያሉንን አጠቃላይ እይታን የሚወስኑ በመሆናቸው ለምንወስዳቸው እርምጃዎች ሁሉ በየዘርፉ በጥንቃቄ የሚፈጸሙ በመሆናቸው እስካሁን ከሞላ ጎደል በሚዛን ስናየው ለዲፕሎማሲያችን ከበሬታ ያስገኙ ነበር ለማለት ይቻላል።
ባለፈው ዓመት ኢትዮጵያና ኤርትራ ለዓመታት የቆየውን የሻከረ ግንኙነታቸውን ወደ ኋላ ትተው በወንድማማችነት መንፈስ ለመቀጠል ወስነው ተግባራዊ እርምጃዎችን መውሰዳቸውም የሀገሪቱን ገጽታ እንደለወጠውና በጸጥታ ምክር ቤቱም ሞገስ ያስገኘላት ነው ሲሉ አምባሳደሩ ገልጸውታል።
ይህ እርምጃ በመወሰዱ በአፍሪካ ቀንድ የነፈሰው የሰላም አየርና የፈጠረው ተስፋ ምናልባት እንዳንዳንዶቹ አባባል ዓለማችን በ2018 ከጎበኟት ጥቂት በጎ ነገሮች መካከል በግንባር ቀደምትነት የሚጠቀስ ክንውን ነበር ለማለት ይቻላል። ይህ እርምጃ በጸጥታው ምክር ቤት የነበረንን ውጤታማነት አህጉራዊ ተቀባይነት ከፍ አድርጎታል። ይህ የተወሰደው እርምጃ ከበፊትም ጀምሮ ዓለም እንዲረዳን የምንፈልገው እንደ አገር ብቻ ሳይሆን ዓላማ ግብ ያለው አገር መሆናችንን በመሆኑ ይህ ተጨባጭ የሆነ እውነታ ጋር የተመሰረተ እርምጃ ለኢትዮጵያ የዓለም አቀፉ ህብረተሰብ ያለውን እይታ እጅግ ከፍ አድርጎታል፣ የላቀም አድርጎታል። በተለይም ባለመረጋጋትና በግጭት አዙሪት ውስጥ የሚዋልለውን የአፍሪካ ቀንድ መሪዎች ሲወስኑ በግጭት አዙሪት ውስጥ ነው እየተባለ የሚፈረጅ አካባቢ ሁሉ ወደ ሰላም ጎዳና ሊሄድ የሚችል መሆኑ ያረጋገጠ ሁነት ነበር ለማለት ይቻላል።
አምባሳደር ታዬ አጽቀሥላሴ በሰላም ጥበቃ ዙሪያና በመሳሰሉ ተግባራት ኢትዮጵያ ያደረገችውን አስተዋጽኦ የተገኙ ስኬቶች እንደሆኑም አስታውሰዋል። ይሁንና የሁለቱ ዓመታት የሀገሪቱ የጸጥታው ምክር ቤት ተለዋጭ አባልነት ቆይተዋ ፈተና ያልነበረበት ነው ማለት እንዳልነበር አስገንዝበዋል። በተለይ በአያሌ መንግስታት ዓለም አቀፋዊ ጉዳዮችን በጋራ ሳይሆን በተናጠል ለመፍታት የሚወስዷቸው እርምጃዎች ለሌሎቹና ለህዝቦቹ አባል አገራት ፈተናዎች ናቸው ብለዋል። ኢትዮጵያ ወደ ጸጥታው ምክር ቤት በተለዋጭ አባልነት ስትገባ ያለፈው ለሶስተኛ ጊዜ ሲሆን የተመረጠችውም ከ190 አባል አገሮች መካከል በ185 አገሮች ድምፅ ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች፣ የጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፍላችሁ የወጣቶች ፕሮግራም ነው። ይህ ከአሜሪካ ድምፅ የሚተላለፈው የወጣቶች ፕሮግራም በተለያየ ቅርጽና በተለያየ ጊዜ ፕሮግራሞችን ወደ እናንተ ሲያደርስ መቆየቱ ይታወሳል። አሁን ደግሞ በልዩ ዝግጅት በልዩ ቅንብር የወጣቶችን ኢትዮጵያ ውስጥ 70% የሚሆነው ቁጥር የህዝብ ቁጥር በወጣቶች የተሸፈነ እንደሆነ የሚወጡት መረጃዎችና የቁጥር ሪፖርቶች ያመለክታሉ። ስለዚህ ይህንን የወጣቶችን ህይወት የሚዳስስ በተለያዩ አገሮች ላይ ያተኮረ ዝግጅት ይዘን በቅርቡ እንመለሳለን። በአሁኑ ሰዓት ቁጥራቸው ወደ 15 የሚደርሱ ዘጋቢዎቻችን በተለያዩ ቦታዎች ማለትም በአማራ ክልል፣ በኦሮሚያ፣ በደቡብ፣ በትግራይና በአዲስ አበባና ዙሪያዋ ሪፖርተሮቻችን ስራዎቻቸውን ጀምረዋል። እነዚህን ሪፖርተሮች የሚያዘጋጁትን ዝግጅት ይዘን የእናንተንም የወጣቶችን አስተያየት የህይወታችሁን የሚነካውን ይዘን በልዩ ቅንብር በቅርብ ቀን እንመለሳለን። ዝግጅቶቻችንንም እናስደምጣችኋለን። በዚህ ዝግጅት ላይ ያላችሁን አስተያየት በፌስቡክ ገጻችን ላይ፣ በዌብሳይታችን ላይ፣ በስልካችን ላይ በመደወል አስተያየቶቻችሁን ስጡን። ምን አይነት ፕሮግራሞች ቢካተቱበት፣ የኔ የምለው ታሪክ አለኝ፣ እዚህ ፕሮግራም ላይ ይቅረብልኝ የምትሉትንም ፕሮግራም በእነዚሁ አድራሻዎቻችን አድርሱን። የእናንተም ድምጽ የሚደመጥበት የእናንተም ሀሳብ የሚቀርብበት ፕሮግራም ነው የጋቢና ቪኦኤ የወጣቶች ፕሮግራም። በቅርቡ በአዲስ ፕሮግራም እንመለሳለን። ለዛሬ እንግዲህ የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ሲያቀናብርልን የቆየው ዝግጅታችንን ሞክቢል ያበሩ ነበር። የስርጭት መሐንዲሱ ደግሞ ኮርኔሌስም አብሮን ነበር። ጉዟቸው የሰመረ ይሁን እያልን በተከታዩ የሚካኤል በላይነ ሙዚቃ እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። የፍቅር ምርጫዬ አንቺውን
doing fine. ቶንን ራዶነ ሰገለ አሜሪካት